ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር ቸር እንደሆነ ቀመሱ። እዩ፣ በርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደህዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎሉም ይላል የጌታ ቃል። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር የተመሰገነ ይሁን። በርሱ የሚታመን ሰው ምስጉን እንደሆነ፣ የሚፈሩት ደግሞ አንዳችን እንደማያጡ ቃሉ ያጸናልናል፣ ያረጋግጥልናል። ስለዚህ እግዚአብሔርን ተስፋ አድርጋችሁ እግዚአብሔርን ታምናችኋልን? ወዳጆቼ እግዚአብሔር ቸር እንደሆነ ቀምሳችሁ እንደሆነ ወደ እርሱም ተጠግታችሁ እርሱ መልካም መሆኑን ቀምሳችሁ ከሆነ በእውነት ነው እግዚአብሔር በቅንነት በትሩ ይመራችኋል። እግዚአብሔር እነሆም ሀብታም አይልም፣ ባለጠጋ ደሃ አይልም። ሁሉንም በሥርዓቱ ይመራል። ሁሉንም እንዳፈጣጠሩ እነሆ እንደ እርሱ ፈቃድ ደግሞ ያወጣል፣ ያገባል። ማን ይከለክለዋል? ማንስ ይቃወመዋል? አዎ፣ እኔን አጭር አድርገህ ፈጠርከኝ፣ እገሌን ደግሞ እነሆ ረጅም አድርገሃልና ለምንድን ነው ብሎ ደብዳቤ ማለትም የክስ ደብዳቤ ጽፎ ፍርድ ቤት የሚሄድ የለም እግዚአብሔርን ለመክሰስ። እግዚአብሔር ሁሉንም ነገር ሲፈጥር ሁሉንም ነገር ሲሰራ በሥርዓቱ ነው። አዋቂ ነው፣ ማንም አይቀናቀነውም። ታላቅ አምላክ ለዘላለም ስሙ የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ይህንን ድንቅ ጌታ እያመሰገንን ከቃሉም ማድ እየተመገብን አዎ የእምነታችንን ጉልበት እናጸናለን፣ እናጠነክራለን። አስተማሪው ደግሞ ጌታ መንፈስ ቅዱስ ነውና እስቲ ዝማሬን ጋብዛችሁ
ለከ ወሃውንም አፈለከ እኛም ተጣ
ስለ ዝማሬው እግዚአብሔርን እጅግ እናመሰግናለን። አሁን ከወንድማችን ከወንጌላዊ መኮንን ተክሉ ጋር አብረን እንጸልያለን።
በዘላለም ዙፋን ላይ ያለህ የሰማይና የምድር ጌታና ገዢ ሆንክ አባታችንና አምላካችን ሆይ፣ ስለዚህ ስለተወደደ ጊዜና ሰዓት በኢየሱስ ክርስቶስ ስም እናመሰግናለን። አምላካችን ሆይ፣ በዚህ ቀን ደግሞ በእድሜያችን ላይ ይህንን ቀንና ይህንን ሰዓት ጨምረህልን የዘላለም አምላክ እግዚአብሔር ሆይ ድምጽህን እንሰማ ዘንድ የዘላለም አምላክ እግዚአብሔር ሆይ እንዲህ አይነቱን ሁኔታዎችን ሁሉ ስላመቻቸ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ፣ በዚህ ጊዜና በዚህ ሰዓት የሚመጣው ያንተ ቃል ወደ እያንዳንዳችን ሕይወት እየመጣ ለነፍሳችን ጌታ እግዚአብሔር ሆይ የሚጠቅማትንና የሚረባትን ሕያው ድምጽህን በክርስቶስ ኢየሱስ ስም እንድታስተላልፍልን እንለምናሃለን። በሁሉ ስፍራ ያንተ ክብር እንዲገለጥ ፈውስህ እንዲመጣ የዘላለም አምላክ እግዚአብሔር ሆይ፣ ሰላምና ረፍትህ ጌታ እግዚአብሔር ሆይ እንዲመጣ ለዘላለም ደግሞ የከበረው ያንተ ቃል በእያንዳንዳችን ሕይወት እንዲከብር ፍሬም እንዲያፈራ እንዲያበቅል እንዲያድግ 60ና 100 እንዲያፈራ በኢየሱስ ክርስቶስ ስም እንለምንሃለን። ስለ ሰጠህን ነገር ሁሉ ክብር ላንተ ይሁን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
ጮች ባለፈው ጥናታችን ከኦሪት ዘሌዋውያን ምዕራፍ 1 ቁጥር 1 የተለወሰ ነገር ግን ያልተጋገረ ቁርባን ስለሚለው ርዕስ አንስተን سنነጋገር እንደነበር ይታወሳል። በዛሬው ምሽት የዚያኑ ቀጣይ ክፍል ከኦሪት ዘሌዋውያን ምዕራፍ 1 ቁጥር 2 ጀምሮ ጌታ በረዳን መጠን አብረን እንማራለን። በዘሌዋውያን ምዕራፍ 1 የተጠቀሰው ዕጣን ከምንና ከምን እንደተሰራ በርግጠኝነት አናውቅ። ሽታ ካለው ተክል ወይም ዛፍ በሚገባ የተቀመመ ሽቱ አይነት ነገር ነው። ነገር ግን በዘጸአት 30 ቁጥር 34 ከተጠቀሰው ከጣፋጭ ሽቶ ይለያል። የዚህ የተለየ ዛፍ ወይም ተክል ቅጠል ሽታ ያለውን ዕጣን እንዲሰጥ ይወቀጣል፣ ይፈተጋል፣ ከዚያም ይቀመማል። ይህ በስደት በመገፋትና በመከራሳት በማለፍ የተገለጠውን መልካምም ሽታ ያለውን የጌታ ኢየሱስን ሕይወት ያመለክታል። አስተውሉ። ይህ በስደት በመገፋትና በመከራሳት በማለፍ የተገለጠውን መልካምም ሽታ ያለውን የጌታ ኢየሱስን ሕይወት ያመለክታል። ደስ የተሰኘበት አባቱ እግዚአብሔር በክርስቶስ ሕይወት ያየው ነገር ይህ ነበር። ይህ በኢየሱስ ሕይወት የነበረው መልካም ሽታ የርሱ እስከሆነ ድረስ በእኛም ሕይወት እንዲታይ ያስፈልጋል። ዘሌዋውያን ምዕራፍ 2 ቁጥር 2 እንዲህ ይላል፣ ወደ አሮንም ልጆች ወደ ካህናቱ ያመጣዋል፣ ከመልካም ዱቄቱና ከዘይቱም አንድ ፍኝ ሙሉና ዕጣኑን ሁሉ ወስዶ ካህኑ የሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን ለመታሰቢያ በመሠዊያው ላይ ያቃጥለዋል ይላል። ካህናቱ ከእህሉ ቁርባን የተወሰነውን ክፍል ይወስዳሉ። ከእያንዳንዱም ዕቃ አይነት የተወሰነውን ይወስዳሉ። የተቀረው ግን ይለወስና በመሠዊያው ላይ ይቃጠላል። ከእህሉም ቁርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የሚሆን የሳት ቁርባን ቅዱሰ ቅዱሳን ነው ይላል። ዘሌዋውያን ምዕራፍ 2 ቁጥር 3ን ይመለከቷል። ይህ መስዋዕት ደም ባይፈስበትም እንኳን በመሠዊያ ላይ ተደርጎ በመቃጠሉ ልዩ ትኩረት ተሰጥቶታል። በዚህ ምዕራፍም ሆነ በዘሌዋውያን መጽሐፍ ከመስዋዕት ጋር ተያይዞ ሌላ ትኩረትን ያገኘ ነገር ቢኖር እሳት ነው።
ምዕራፍ 1 ቁጥር 2 ቁጥር 9 ቁጥር 16 እንዲሁም ምዕራፍ 6 ቁጥር 15 ቁጥር 17 እና 18ን ተመልከቱ። እደግምላችኋለሁ። ምዕራፍ 1 ቁጥር 2 ቁጥር 9 ቁጥር 16 እንዲሁም ምዕራፍ 6 ቁጥር 15 ቁጥር 17 እና 18ን ተመልከቱ። ወገኖቼ ስለ ሰዓት አስፈላጊነት አስቀድሞ ስለ ተነጋገርን አሁን አንደግመው። የተለወሰና የተጋገረ ቁርባን በቶን የተጋገረውን የእህል ቁርባን ስታቀርብ በዘይት የተለወሰ የመልካም ዱቄት የቂጣን ጎቻ ወይም በዘይት የተቀባ ስስ ቂጣ ይሁን። ቁርባንህም በመጣድ የተጋገረ የእህል ቁርባን ቢሆን በዘይት የተለወሰ የመልካም ዱቄት ቂጣ ይሁን። ቆርሰህም ዘይት ታፈስበታል። የእህል ቁርባን ነው። ቁርባንህም በመቀቀያ የበሰለ የእህል ቁርባን ቢሆን ዘይት የገባበት ከመልካም ዱቄት የተደረገ ይሁን። ከዚህም የተደረገውን የእህል ቁርባን ወደ እግዚአብሔር ታመጣለ። ለካህኑም ይሰጣል። እርሱም ወደ መሠዊያው ያቀርበዋል። ካህኑም ከእህሉ ቁርባን መታሰቢያውን አንስቶ የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ከእህሉም ቁርባን የተረፈው ለአሮንና ለልጆቹ ይሆናል። ይህም ለእግዚአብሔር የሚሆን የእሳት ቁርባን ቅዱሰ ቅዱሳን ነው ይላል። ኦሪት ዘሌዋውያን ምዕራፍ 1 ከቁጥር 4 እስከ 10 ያለውን ይመለከቷል። አድማጮቼ አሁን ያነበብነው ክፍል የእህል ቁርባን ስለሚዘጋጅበትና ስለሚቀርብበት ሥርዓት ዝርዝር መመሪያዎችን ያቀርባል። እንጀራ በመናዘጋጅበት ጊዜ የተለያየ አይነት ቃዎችንና ንጥረ ነገሮችን እንደምናዘጋጅ አይነት ዝግጅት ነው በክፍሉ የተጠቀሰው። ለእህል ቁርባኑ ዝግጅት የመልካም ዱቄትና የዘይት አስፈላጊነት ልዩ ትኩረት ተሰጥቷል። የእሳትም አስፈላጊነት በተደጋጋሚ ተጠቅሷል። እንደገና አስረግጬ ለመግለጽ የምፈልገው ነገር ቢኖር በዚህ ክፍል እሳት በምንም አይነት መንገድ ሲኦልን አያመለክትም። ነገር ግን የእግዚአብሔርን የማጥራት ጉልበትና ኃይልን እንዲሁም በክርስቶስ ኢየሱስ ሕይወት ያለውን ጣፋጭነትንና ከእግዚአብሔር ዘንድ የመምጣቱ የሥራውን ሥራ ያመለክታል። እንደገና እናገራለሁ። እሳት የእግዚአብሔርን የማጥራት ጉልበትንና ኃይልን እንዲሁም በክርስቶስ ኢየሱስ ሕይወት ያለውን ጣፋጭነትንና ከእግዚአብሔር ዘንድ በመምጣቱ የሠራውን ሥራ ያመለክታል። በቁጥር 9 የእሳት ቁርባን ማለትም በእሳት የሚቀርበው የእህል ቁርባን ለእግዚአብሔር ጣፋጭ ሽታ እንደሚሆን ይናገራል። የዚህ መስዋዕት የመጨረሻውና ሙሉ ትርጉሙ እግዚአብሔር በክርስቶስ ያየውን ጣፋጭ ነገር ያሳያል። ጣፋጭነቱ ጎልቶ የታየው በመከራና በጭንቅ በማለፉ ነው። በእኔና በእናንተ ወገኖቼ ልምምድ ግን የሕይወት ጣፋጭነት አብዛኛውን ጊዜ በጭንቅ ስናልፍ አይመጣም። እንዲያውም በመከራ ጓዳ ሲያልፉ ከአንዳንድ ክርስቲያኖች አፍ መራራና የማይረባ ነገር ይወጣል። አንዳንዴም በጌታ ላይ ማጉረምረም የሚቃጣን ክርስቲያኖች ብዙ አለን። ጌታ ኢየሱስን ግን ስንመለከት መከራና ጭንቅ በበዛበት መጠን ሕይወቱ በጣፋጭነት የተሞላ ነበር። ታላቅ ስሙ ለዘላለም ይመስገን። እርሱ እንዲህ ማለት ይችላል፣ የላከኝም ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም ይላል። ዮሐንስ ምዕራፍ 8 ቁጥር 29ን ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ከእህሉ ቁርባን የተረፈው ለአሮንና ለልጆቹ ይሰጣል። ክርስቲያኖች ጌታ ኢየሱስን ከአብ ጋር የመካፈል ልዩ መብት አላቸው። ወንድሜ አንተስ በክርስቶስ ውስጥ የምታየው ምንድን ነው? በሕይወቱ ያለውን ጣፋጭነት አይተሃልን? የሕይወቱን ሽታና ጣፋጭነት ቀምሰሃልን? እስቲ ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ 58 የሚለውን አንድ ላይ እናንብብ። ዮሐንስ ምዕራፍ 6 ቁጥር 53 እስከ 58 ያለውን እንመልከት። እንዲህ ይላል፣ ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በርሱ ኖራለሁ። ያው አብ እንደላከኝ እኔም ከአብ የተነሳ ያው እንደምሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል ይላል። አድማጮቼ፣ እኔም ሆንኩ እናንተ የሕይወት ጣፋጭነትን የምንፈልግ ከሆን ክርስቶስን መካፈል አለብን። በእምነት እንካፈለዋለን። ሥጋውንና ደሙን እንቀበላለን። ከሕይወታችንም ጋር እናዛምደዋለን። ከእርሱ የምንካፈል ከሆነ የእርሱ ሕይወት ጣፋጭነት በእኛ ሕይወት ውስጥ ይሆናል። ይህን እናደርግ ዘንድ ደግሞ እግዚአብሔር ይርዳን።
አቤቱ የታለ ጥራታችን በነነካ አይናችን ከእጁ ተወሰደ መውጊያው ቀስቱ የታመነበቱ ወጥመዱ ተቆፍሮ ነበር ለኛ ቁልቁን እንድንገባ እግዚአብሔር ግን ፈጥኖ ይቀደመ ዲያብሎስ ሰጠመ ወጥመዱ ተሰበረ እኛ ማመለጥን ጠላትም ደረቀ እኛም ለመለምን
ዘማሪው እግዚአብሔርን እጅግና መሰግናለሁ። ዘማሪው ወንድማችን ደረጀንም እግዚአብሔር ይባርከው። በመከተል ደግሞ ዘሌዋውያን ምዕራፍ 2 ቁጥር 11ን እንመለከታለን። እንዲህ ይላል፣ እርሾ ያለበት ነገር ማርም ለእግዚአብሔር የሳት ቁርባን ይሆን ዘንድ አታቀርቡምና ለእግዚአብሔር የምታቀርቡት የእህል ቁርባን ሁሉ እርሾ አይሁንበት ይላል። በእህል ቁርባን ላይ መጨመር ላለባቸው ነገሮች ትኩረት እንደ ተሰጠ ሁሉ መጨመር ለሌለባቸውም ነገሮች በዚህ ስፍራ ትኩረት ተሰጥቷል። መጨመር የሌለባቸውም ነገሮች ማርና እርሾ ናቸው። እርሾ ወገኖቼ በክፋት ምሳሌነቱ በመጽሐፍ ቅዱስ ውስጥ በተደጋጋሚ ተጠቅሷል። ጌታ ኢየሱስም ከፈሪሳውያን እርሾ እንዲጠበቁ ደቀ መዛሙርቱን አስጠንቅቋቸዋል። ከፈሪሳውያን እርሾ እንዲጠበቁ ማለቱ ከፈሪሳውያን ትምህርት እንዲጠበቁ ማለቱ ነው። ክፉ ትምህርት እርሾ ነው፣ ምክንያቱም እርሾ የክፋት ምልክት ነውና። ስለዚህ እርሾ በእህል ቁርባን መግባት የለበትም። ይህም በክርስቶስ ሕይወት ክፋት ወይም ኀጢአት እንደሌለበት ያሳያል። ወገኖቼ ማር ደግሞ ተፈጥሯዊ ጣፋጭነትን ስለሚወክል በእህል ቁርባን ውስጥ መግባት የለበትም። እርሾ እንደሚቆመጥጥ ማርም የመቆምጠጥ ባህሪ አለው። አንዳንድ ክርስቲያኖች በመድረክ ላይ በጣም ቅዱሳን ይመስላሉ ወገኖቼ። በየእሁዱና የክርስቲያን በዓላት ጊዜ ጥሩ የሆነ ፈገግታ አላቸው። እርስ በርስ ወንድሜ እህቴ ወዳጄ ይባባላሉ። ሰላምታቸውም ሰውን በጣም ይስባል። ታዲያ ምን ያደርጋል? ጥቂት ቆየት ብሎ ይሄው ህዝብ በጣም ክፉ በሆነ አመትና ተንኮል ሲሳተፍ ይታያል። ያ አይነቱ ድርጊት ልብን በጣም ይሰብራል። እንደነዚህ አይነት ክርስቲያኖች በጠመንጃ የሰውን ህይወት ከሚገድል ወይም ከሚያጠፋ ሰው ይልቅ አደገኞች ናቸው። በዛሬው ዘመን ብዙ ክርስቲያኖች በሕይወታቸው ማር ወይም የተፈጥሮ ጣፋጭነት ብቻ እንዳላቸው ልነግራችሁ ወዳለሁ። ወዳጆቼ ጌታ ኢየሱስ ይህን አይነት ሕይወት አይቀበለውም። በርሱ ሕይወት ብልሹ ነገር በፍጹም አይገኝምና እርሱ የተፈጥሮ ማር አይነት ጣፋጭነት አይታይበትም። ተፈጥሯዊ ሰው ሊቀበለው የሚቻለው አይነት እርሾ ያለበት ንግግርም የለውም። አሁን ደግሞ አለፍ ብለን ኦሪት ዘሌዋውያን ምዕራፍ 1 ቁጥር 12 የሚለውን እስቲ አንድ ላይ እንስማ። እንዲህ ይላል፣ እነዚህንም የበኩራት ቁርባን አድርጋችሁ ለእግዚአብሔር ታቀርባላችሁ፣ እንደ ጣፋጭ ሽታ ግን በመሠዊያው ላይ አይቃጠሉም ይላል። ይህ የእህል ቁርባን ጣፋጭ ሽታ ያለው መሥዋዕት ነው። ጣፋጭነቱ ግን ከርሾና በተፈጥሮ ጣፋጭ ከሆነው ማር መምጣት ወይም ደግሞ መሰራት የለበትም። የምታቀርበውን የእህል ቁርባን ሁሉ በጨው ታጣፍጠዋለህ። የአምላክህም ቃል ኪዳን ጨው ከእህል ቁርባን አታጎልም፣ በቁርባንህ ሁሉ ላይ ጨው ታቀርባለህ ይላል። ቁጥር 13ን ልብ ይሏል። ጨው ወገኖቼ በእህል ቁርባን ውስጥ መጨመር ያለበት የመጨረሻው ንጥረ ነገር ነው። ጨው የእርሾ ተቃራኒ ሲሆን አንድን ነገር ሳይበላሽ የመጠበቅ ኃይል አለው። እርሾ መበስበስን ሲያመጣ፣ ጨው ደግሞ አንድን ነገር ከመበስበስ ወይም ከብልሹነት ይጠብቃል። አስተውሉ ወገኖቼ፣ እርሾ መበስበስን ሲያመጣ፣ ጨው ደግሞ አንድን ነገር ከመበስበስና ከብልሹነት ይጠብቃል። ጨው በመሥዋዕት አቅራቢውና በእግዚአብሔር መካከል የሚቀርብ የታማኝነት ምልክት ነው። ይህን አረፍተ ነገር እንደገና ደግመዋለሁ። ጨው በመሥዋዕት አቅራቢውና በእግዚአብሔር መካከል የሚቀርብ የታማኝነት ምልክት ነው። ለጌታ ኢየሱስ ከተሰጡት ከብዙ ስሞች አንዱ ክርስቶስ ታማኝ ነው የሚል ነው። እርሱ ታማኝና እውነት ነው። ራእይ ምዕራፍ 19 ቁጥር 11ን ይመለከቷል። ራእይ ምዕራፍ 19 ቁጥር 11 እርሱ ጌታ ነው። ክርስቶስ ራሱን ለእግዚአብሔር መሥዋዕት አድርጎ አቅርቧል። ከእርሱ ምሕረት የተነሣ እኛም ራሳችንን ለእግዚአብሔር መሥዋዕት አድርገን ማቅረብ እንችላለን። ለእርሱ ታማኞችንም መገኘት አለብን። ክርስቲያኖች ለዚህ ዓለም ጨው መሆን አለባቸው። ራሳችንን ሕያውና ቅዱስ መሥዋዕት አድርገን ለእግዚአብሔር ስናቀርብ የምድር ጨው እንሆናለን። ሮሜ ምዕራፍ 12 ቁጥር 1ና 2ን ይመለከቷል። ሮሜ ምዕራፍ 12 ቁጥር 1ና 2 ዘይት የፈሰሰበትና ዕጣን የተጨመረበት የእህል በኵራት። ከበኵራትም የእህል ቁርባን ለእግዚአብሔር ብታቀርብ፣ ስለዚህ ቁርባን በሳት የተጠበሰና የተፈተገ የእህል እሸት ታቀርባለ፣ ዘይትም ታፈስበታለ፣ ዕጣንም ትጨምርበታለ። የእህል ቁርባን ነው። ካህኑም ከተፈተገው እህል ከዘይቱም ወስዶ ከዕጣኑ ሁሉ ጋር መታሰቢያውን ያቃጥላል። ይህ ለእግዚአብሔር የእሳት ቁርባን ነው ይላል ዘሌዋውያን ምዕራፍ 2 ከቁጥር 14 እስከ 16 ያለውን ልብ ይሏል። በዘሌዋውያን ምዕራፍ 23 ከቁጥር 9 እስከ 14 መሠረት የበኩራት በዓል ከእህል ቁርባንና ከጴንጠቆስጤ በዓል ጋር ከፍተኛ ግንኙነት አለው። የእህል ቁርባን ሕግ ወገኖቼ፣ የእህል ቁርባን ሕግ በዘሌዋውያን ምዕራፍ 6 ከቁጥር 14 እስከ 23 በሰፊው ተዘርዝሮ ይገኛል። መሥዋዕቱም ጧትና ማታ ከሚቀርበው ከሚቃጠል መሥዋዕት ጋር አብሮ ይሠራል። ዘጸአት ምዕራፍ 29 ከቁጥር 39 እስከ 40 ያለውን ልብ ይሏል። ዘጸአት ምዕራፍ 29 ከቁጥር 39 እስከ 40 ያለውን ተመልከቱ። የእህል ቁርባን ክርስቶስን በቅድስናው ያሳያል። ደግሞም የክርስቲያኖች ራስን ለእግዚአብሔር መሥዋዕት አድርጎ ማቅረብን ያሳያል። የክርስቶስን ፍጹም ሰውነት በግልጽ ያሳያል።
በጌታ የተወደዳችሁ ወገኖቼ የዛሬው ትምህርታችን እዚህ ላይ ያበቃል።
ነጻነታችን አርነታችን የታወጀው በጌታ በኢየሱስ ክርስቶስ በልጁ ነው። በርሱ ምታምነን ለዘላለም ደግሞ እንኖራለን። የሚያስፈራን የሚያስደነግጠን አንዳች ምንም ነገር የለምና። አዎ ነጻነታችን በኢየሱስ ክርስቶስ በልጁ ነው። ደና ደሩልን።
በነገር ሁሉ መርካቴ በነገር ሁሉ